ሐኪሙን ይጠይቁ ለምሽቱ ሁለት የመድኃኒት አዋቂዎችን ጋብዟል። ስለ ኮሮና ቫይረስ ተፈጥሮ ህክምናና እንዲሁም በግምት የሚነገሩ ሳይንሳዊ መሰረት የሌላቸው አስተያየቶች ለመመርመር በዚህ ሰዓት በጥናት የተረጋገጡ ተጨባጭ መረጃዎችን ይፈልጣሉ። ተከታይ ዝግጅት የመጀመሪያው ክፍል ነው።
ፕሮፌሰር ብስራት ኃይለ መስቀል በሃርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበር፣ ዶክተር አሌክስ ዮሐንስ በዩናይትድ ስቴትስ የምግብና መድኃኒቶች አስተዳደር የካንሰር ጥናት ክፍል ከፍተኛ ባለሙያ። እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ።
እኛ በጣም እናመሰግናለን።
እንዲህ ያለ ለጊዜው ሁነኛ መፍትሄ ያልተገኘለት የህመም ሁኔታ ሲከሰት እንደሚሆነው ሁሉ መላምቶች እንደ ልብ ይፈልቃሉ። ሁሉም የመሰለውን እንዲህ ነው የሚለውን ያደርጋል። ታላላቅ ሰዎች ሳይቀሩ ለዚህ ተጋልጠዋል። የመሰላቸውን ማረጋገጫ የሌላቸውን ነገሮች የሚናገሩበት ቦታ ላይ ደርሰናል። እንደየሀገሩ እንደየባህሉም ቅርብ በመሰላቸው ትርጉም በሚሰጣቸው ነገር ይሄ ይረዳል የሚለው ቁጥር ስፍር የሌላቸው መላምቶችን ሰምተናል። እርሶ ጥናት አድርገዋል። ይሄ ወረርሽኝ ከተከሰተ በኋላ በየአካባቢው የሚነገሩ ይበልጡንም ደግሞ በማህበረሰብ መገናኛ ብዙሃን ይፋ የተደረጉትን ለበሽታው መድኃኒትም የተባሉ ከዚህ ነው ምንጩ የሚል አወዛጋቢዎችን ተመልክተዋልና ባህለኛው በመንግስት ደረጃ ጥያቄዎች እየተነሳበት ያለው ቻይና የቫይረሱ መነሻ በመሆኗም ጭምር የፖለቲካ አያያዛቸው ምስራዊነታቸው ሁሉ ተደማምሮ በተለየ ሁኔታ የተቀመመ ነው እስከሚለው እየተደረሰ ነው። ግልጽ ያልሆነ ነገር ግን ዙሪያውን የሚመለከቱ ሐሳቦች ሰሞኑን በስፋት እየተነሱ ነው። ስለምንጩ ምን በእርግጠኝነት ማለት ይቻላል? ዶክተር አሌክስ፣
እውነት ነው አሉላ፣ በጣም ብዙ መላምቶች እየተደረጉ ነው ያሉት በዓለም ላይ በሽታው ከየተነሳ እንዴት ተነሳ የሚል ብዙ አይነት መላምቶች በዓለማችን ካለው ትልቁ ኦፊስ ከዋይት ሃውስ ጀምሮ እስከ ማንኛውም ተራ ሰው በሚለው የኔ ቢጤ አይነት ሰው መላምቶች ይነገራሉ። ግን እስካሁን ወርልድ ሄልዝ ኦርጋናይዜሽን እና አሜሪካ ውስጥ የሚገኘው ሲዲሲ የበሽታዎች መቆጣጠሪያ ወይም ሴንተር ፎር ዲዚዝ ኮንትሮል ኤንድ ፕሪቨንሽን የበሽታው ዋነኛ መነሻ ተብሎ እስካለንበት ሰዓት ድረስ የተቀመጠው በውሃን የእንስሳቶች የሚሸጡበት ማርኬት አለ። ላይቭ ዌት ማርኬት ይሉታል። እዛ ውስጥ የሚሸጡት እንስሳቶች እንግዲህ በአብዛኛው የዓለማችን ክፍሎች እንደ በዱር እንስሳት የሚገኙ ናቸው። ግን ቻይና ውስጥ ለምግብነት ይውላሉ። ከነዛም ውስጥ አሁን ፓንግሊን የሚባል አለ፣ ባት ወይም የሌሊት ወፍ የምንላቸው አሉ፣ አንበሶች አሉ፣ ነብሮች አሉ፣ ኤሊዎች አሉ። ብዙ አይነት ኤግዛሪክ ወይም ለየት ያሉ ሰዎች በቀላሉ ማግኘት የማንችላቸው አክሰስ ማድረግ የማንችላቸው እንስሳቶችን ይሸጣሉ፣ ለምግብነት ይጠቀማሉ። ከዛም ውስጥ ነው እንግዲህ እነዛ እንስሳቶች በውስጣቸው አብዛኞቹ አሁን ለምሳሌ አሳማን ብናይ፣ አዋፋትን ብናይ፣ የሌሊት ወፍ እዛ ውስጥ ትመደባለች። እነሱን ብናይ በሽታ በውስጣቸው የመያዝ ብቃት አላቸው።
ስለዚህ ይዛሉ ማለት ይሸከማሉ። ነገር ግን የግድ ላያሳምማቸው ይችላል።
የሰውነታቸው አሰራር ፈጣጠራቸው ያን በሽታ ቢሸከሙም እነሱን ግን አያማቸውም። እነዚህ ቫይረሶች የሚሸከማሉ። ስለዚህ እነዚህ ተደራርበው እዛ ገበያ ውስጥ ተደራርበው ነው የሚቀመጡት። ተደራርበው በሚቀመጡበት ጊዜ ከእያንዳንዱ እንስሳ የሚወጣ የሰውነታቸው ፈሳሽ አለ። ያ ፈሳሽ ከአንዱ እንስሳ ወደ ሌላው እንስሳ ይዛመታል፣ ከስር ወዳለው እንስሳት ይሄዳል ማለት ነው። በዛን ጊዜ ነው እንግዲህ ቫይረሱ ከአንዱ እንስሳ ወደ ሌላው እንስሳ በመሰራጨት የራሱን ቫይረሱን ኮምፖዚሽን ወይም ተፈጥሯዊ ይዞታ እየቀየረ ከዛ ደግሞ ሰዎች በሚነኩበት ሰዓት እንስሳቶቹ ወደ ሰዎቹ ተላለፈ የሚል ስለዚህ ሲዲሲ እና ደብሊውኤችኦ ያመኑበት ይሄ ነው። ስለዚህ በሽታው የመጣው ከሌሊት ወፍ እና ከፓንግሊን ከሚባሉት ሁለት እንስሳዎች ናቸው። ከሁለቱ እንደዚህ እዛ ዌት ማርኬት ውስጥ ወይም እንስሳት ገበያ ውስጥ እንግዲህ እዛ ገበያ ውስጥ እንስሳቶች ይገደላሉ፣ ስጋቸውም ቆዳቸውም ይገፈፋል። ብዙ ነገሮች አሉ፣ ብዙ ፈሳሾች አሉ እዛ ገበያ ውስጥ እና ንጽህናው እንግዲህ በደንብ ካልተጠበቀ ቫይረሶቹ ከአንዱ እንስሳ ወደ ሌላ እንስሳ በመሄድ ራሳቸውን የተፈጥሮ ይዞታቸውን በመቀየር ከዛም በአጋጣሚ ወደ ሰው ይተላለፉና ከዛም ነው እንግዲህ ከሰው ወደ ሰው እንዲተላለፍና ይሄን ያህል ቅልቂት ሊያደርስ የቻለው ማለት ነው። መነሻው ከዚህ ከውሃን ፕሮቪንስ የሚገኘው ዌት ማርኬት ወይም የእንስሳቶች ገበያ ነው።
መልካም። በስካሁኑ ጥናት በተጨባጭ የሚታወቀው ከእንስሳቱ መምጣቱ ነው። ሌሎች መላምት የሚመስሉ ሐሳቦች በስፋት ተዘራይተዋል። እስካሁን በተጠና ይሄ ነው ብለውናል። ትርብስራት እንዳልተጠፋፋን ተስፋ አደርጋለሁ ወደ እርሶን መለስ።
እሺ ያለው
ብዙ የተናፈቀው ምናልባትም የሰው ልጅ ምኞት የተንጠለጠለበት ሁነኛ መፍትሄ ማግኘቱ ነው። ህክምና ብዙ ጊዜ በራሱ ሰዓትም ቢሆን ለብዙ በሽታዎች ባንድ ወቅት አደገኛ ለሆኑ በሽታዎች መድኃኒት ያገኛል፣ መፍትሄ ይሰጣል፣ ክትባት ይፈጠራል። ኮቪድ-19 ሁነኛ መድኃኒትም ክትባትም እንደሌለው ከመጀመሪያው አስቀድሞ አስቀምጠዋል። ምን ተስፋ ግን አለ? ፈውሱ በግል እኔ መድኃኒት አገኘው ከሚሉ በኋላ እናነሳለን አንዳንዱን። በመንግስትም ደረጃ ተስፋ ሰጥቷል የሚባልበትን በመጠነኛ ጥናቶች ተስፋ የሰጡ በእርግጥም ደግሞ ተስፋ ከሰጡት ጋራ ሁሉም በየአይነቱ ተቀምጠዋል። እዚህ ሰዓት የተረጋገጠ በጥናትና በሙከራ ላይ ያለ ደረጃውን ጨምረው ቢነግሩን ዋና ዋና የሚሏቸው።
አንተ እንዳልከው ነው በአሁኑ ጊዜ የተፈቀደ በመንግስት ደረጃ ተፈቅዶ በገበያ ላይ የዋለ መድኃኒት የለም፣ ቫክሲኔሽንም የለም። ግን የተለያዩ መድኃኒቶች እንደውም ከሰባ በላይ የሚሆኑ መድኃኒቶች በጥናት ላይ የቀረቡ አሉ። በተለያየ መንገድ ይህን ቫይረስ ለማጥፋት የተሞከረ ነው ያለው። አንደኛው እና ትልቁ ብዙ ተስፋ ያለው አሁንም በየሆስፒታሉ የምንጠቀምባቸው ቫይረሱ የሚያመጣውን ኢንፍላሜሽን ወይም የሰውነት መቆጣት ለማጥፋት የሚያስችሉ መድኃኒቶች ላይ ነው ቅርብ አሁን እየተሰራ ያለው አንደኛው ትልቁ ስራ። የሰውነት መቆጣት የምንለው ነገር ምንድን ነው? ትንሽ ስለ ቫይረሱ ላውራልህ እና ቫይረስ ከሌሎቹ ከባክቴሪያ ፈንገስ ወይም ጭርት ከምንለው ወይም ከሄልሜንት የሚያስለየው አንዱ ነገር ምንድን ነው? ግማሽ ህይወት ነው ያለው። ሁለቱም ራሱን በራሱ ህይወትን ለማኖር ከሚያስፈልጉ አርኤንኤ እና ዲኤንኤ ከሚባሉት አንዱን ብቻ ነው ያለው። ግማሽ ህይወት ያለው ነገር ነው እና ለማደግ ከፈለገ ሌላ ነገር ላይ መጣበቅ አለበት። ሌላ ህይወት ያለው ነገር ላይ ካላረፈ በስተቀር በራሱ ተራብቶ መኖር አይችልም። ይሄ እንግዲህ ከባክቴሪያዎች የተለየ ነው ማለት ነው። ጠቅላላ ጀርም ከምንላቸው ቫይረሱ የሚለየው በዚህ ምክንያት ነው። ልክ ሰውነታችን ውስጥ ሲገባ ቫይረሱ ቀጥታ ሴሎች ውስጥ ይገባና ሴሎቹን ወደ ፋብሪካ ይቀይራቸዋል እና ፋብሪካው ምንድነው የሚያደርገው? አሁን የሴሎቻችን ሌላውን ስራ ሁሉ ያቆሙና ቫይረሱን ማባዛት ብቻ ነው የሚጀምሩት። ያ ቫይረስ ሴሎቻችን ውስጥ ይባዛ ይባዛና ሴሉ ሲሞላ፣ ያ ሴል ሲሞት እነዛ የተባዙ ቫይረሶች ደግሞ ወደ ሌላው ሴሎች ሄዱና ደግሞ ይህንኑ ስራ ነው ሲሰሩ የሚሆኑት ማለት ነው። አሁን እነዛ ቫይረሶች እየበዙ ሲሄዱ ሰውነታችን ምን ነገር መጣብን፣ ምን ጦርነት መጣብን ብሎ ዛላ አዲስ ለመጣው ነገር መከላከያ የሚሆኑ የራሱን ደግሞ መከላከያ ነገሮች ያወጣል ማለት ነው። ሳይቶካይንስ እንላቸዋለን። እና በጣም ቫይረሶቹ በተባዙ ቁጥር የኛም መከላከያው ጦር ኃይል ሳይቶካይንስ በብዛት ስለሚመረቱ ሳይቶካይን ስቶርም ይባላል። ያ በሚዋጉበት ጊዜ ቫይረሶቹም ይሞታሉ፣ የኛም ሴሎች ይሞታሉ። በመሐከል የሚጎዳው ሳሩ ነው እንደሚባል ሁሉ ሰውነታችን መጎዳት ይጀምራል።
እንግዶቼን ፕሮፌሰር ብስራት ኃይለ መስቀልንና ዶክተር አሌክስ ዮሐንስን ለጊዜያቸው አመሰግናለሁ። አድማጮች ውይይታችን አልተቋጨም። የመጀመሪያውን ክፍል ነው የተከታተላችሁት። ሁለተኛውን ክፍል የፊታችን አርብ እናቀርባለን። ሙሉ ዝግጅቶችንም በድረገጻችንና በፌስቡክ ገጻችን ላይ እናኖራለን።